ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ሁለት ታላላቅ ኢትዮጵያውያን ባለቅኔዎችን በሚመለከት የቀረበውን እናሰማለን። በቅድሚያ ከበደ ሚካኤል በማስከተልም ቀኝ ጌታ ዮፍታሄ ንጉሴ። በቅድሚያ ዜናውን በድጋሚ እነሆ። ዘግይቶ በደረሰን ዜና ቀዳሜ ሰኔ 30 ቀን በሰሜን ሸዋ በይፋት አጣዬ ከተማ ለሰልፍ የወጡ ወጣት ኦሮምኛና አማርኛ ተናጋሪዎች ባጣየና በሰንበቴ ከተሞች የፖሊስ ጣቢያዎችን በመወረር ከፖሊስ ጋር የተኩስ ልውውጥ አድርገው እስረኞቹን ያስፈቱ መሆኑን መረዳት ችለናል። ዝርዝር ዜናውን በእሁድ ፕሮግራማችን ይዘን እንቀርባለን። ከነፍሰ ገዳዮች ጋር አንደመርም የሚለው የህዝብ ድምጽ እየጎላ መምጣቱ ተነገረ። አዲሱ ሹም መደመር በሚል ፈሪጥ ለወንጀለኞችና ለሀገር አጥፊዎች የከፈተው ቀዳዳ ብልህና አስታራቂ ፖለቲካ ሳይሆን የሰማዕትና የህዝብን ደም ደመከልብ ይመስል ቦታ የማይሰጥ ነው በሚልም ተተችቷል። ሰው በላው መንግስቱ ኃይለ ማርያም ተመልሶ በሀገሩ ይኖር ያለው አዲሱ ሹም መንግስቱ ያፈሰሰውን ደም ሊያብስ ቀርቶ ደርግንም ወያኔንም የታገሉና ለ28 ዓመታት የታሰሩትን የኢሃፓና ሌሎችንም እስረኞች እስካሁን ያልፈታ መሆኑን ጠቁመዋል። ይህ መደመር የሚባል እርቅና ምህረት አዘለ የመሰለ ፈሪጥ በቀይ ሽብር ህዝብን ሲፈጁና አገርን ለባዕድ ላስጠቁ ወንጀለኞች ሲያመች አሁንም ለህዝብ ህይወታቸውን የሰጡ ባለሀገር ባለመብት እንዳይሆኑ አድርጎ እንደሚገኝ የጠቀሱ ታዛቢዎች ስንቱን ዜጋ የፈጁት እነ ሌንጮ ለታና ተክሌሻው ለሀገር ሲበቁ ስንቱ ጀግና በየጉድጓዱና በስደት ይማስናል ሲሉ አማረዋል። አዲሱ ሹም በባዕድ ሀገር ያሉ ኢትዮጵያውያን በቀን 1 ዶላር አዋጥተው የገጠሩን ህዝብ ይርዱ ብሎ ያቀረበው ሐሳብ መፍትሄ ሳይሆን የአገዛዙን ውድቀትና ኃላፊነት የሚሸፍን ነው ሲሉ የኢኮኖሚ ባለሙያዎች አጣጥለውታል። በደርግ ዘመን መንግስቱ ያለውን ችግር ለመቅረፍ ሁሉም እርሻ ይኖረው ሲል እንደነበረው አስቂኝ ነው ሲሉም ማላግጠውበታል። በቀን 1 ዶላር ማዋጣት የሚለው ቀደም በተቃዋሚ ኃይሎች ተሞክሮ የከሸፈ ሲሆን የሀገርን የኢኮኖሚ ችግር መቅረፍ የሚቻለው በዚህ አይነት ህዝበኛ ሐሳብና መንገድ ሳይሆን በሚያዋጣ የኢኮኖሚ ፖሊሲ ነውም ብለዋል። ለነገሩ በውጭ ያለው ኢትዮጵያዊ በየአመቱ ሲልክና ወያኔ ሲደጉምበት የቆየው 3 ቢሊዮን ዶላር በላይ አሁንም አለመቋረጡን አሳስበዋል። እየተካሄደ ያለው የሀገርና የህዝብን ንብረት ለወያኔና ለባዕድ ባለሀብቶች መሸጥ ውሳኔ የተነሳ አየር መንገድና ሌሎች ተቋሞች ሊቸበቸቡ ዝግጅቱ ተጠናቆ ያለ ሲሆን የወያኔ ኩባንያዎች አሁንም በቢሊዮን ብር የሚገመቱ ውሎች እየፈረሙ ዝርፊያቸውን በማጧጧፍ ላይ ናቸው ተብሏል። በነሐሴ በአዲስ አበባ ይፈርሳሉ የተባሉትን የህዝብ ቤቶች የወያኔው ሰንሻይን ኩባንያ ፎቅ ሊሰራ ፈቃድ ተሰጥቶታል ሲባል የነበረው ያልበቃ ይመስል በሰሞኑ ደግሞ ኩባንያው የደብረ ብርሃን አንኮበር መንገድ ስራ ፕሮጀክትን ከአንድ ቢሊዮን ብር በላይ በሆነ ዋጋ ለመገንባት ከኢትዮጵያ መንገዶች ባለስልጣን ጋር ውል ፈረመ ተብሏል። ሰንሻይን ኮንስትራክሽን የወያኔው ሳሙኤል ታፈሰ ንብረት ሲሆን በዚህ ኩባንያ ባለቤትነት ያላቸው አዜብ ጎላ፣ ስብሃት ነጋ፣ አላሙዲ መሆናቸው ከዚህ በፊት ተጋልጧል። ከቀን ወደ ቀን የሽግግር መንግስት አሁኑኑ የሚሉ የተቃዋሚ ኃይሎችና ህዝብ ቁጥር እየጨመረ መምጣቱ ተነገረ። ደማችን የፈሰሰው ለዲሞክራሲና ለህዝባዊ መንግስት ነው ያሉት ክፍሎች የአንድ ሰው አሸጋጋሪ ወይም ያልተመረጠ አምባገነን ሳይሆን ሁሉን አቀፍ የሽግግር ሂደት ነው የሚያስፈልገን በሚል ጽኑ አቋም እያሰሙ ነው ተብሏል። ይህን ባይ ተቃዋሚ ኃይሎች በጋራ ስለ ሽግግሩ ሊመክሩና የሰመረ አቋም ለመያዝ እስካሁን አለመጣራቸው ድክመት ነው የተባለ ሲሆን የአባ ሽግግር ከሚሉ ኃይሎች ጋር ተገናኝቶ ለመምከር ፈቃደኛና ዝግጁ መሆኑንም ገልጿል ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
እረኝ በቃኝ በላበሻ ዳር እስከ ዳር ጠቅሮ ተራፍሶችን ለማ የብራን ያለ ሲባል ከጠፋ የሚሰማ ሚዛን ተበጥሶ ፍትህ ሲንኮታኮት አገርን ገዛው ሲል ዘውድ ጭኖ ሸጥ መብት እየተበላ ክብር ተፈርፍሮ ጉቦን ለማሳበጥ በሆነኛ ኑሮ ከሆነ ታደረ በስሙኒ ጉርሻ ውሻ ከለገሰ ሰው ቆነ ውሻ አረያ መዝ ያለ ዳርስ ከዳራክለ ጥምብን በላበሻ አለም መጣፍ ነው አንተም ጭቃ ቀለም በነፃ ለመኖር ከምቢታ ሌላ የሚያዋጣ የለም እስከ መጨረሻ ዓለም ይሳቀብ በየግድግዳው ላይ ለጠፍ ምስል ገዢ ይነግድም መግዛቱን የማውቅ ገዢ እየገጠመ እስከ መቼ ድረስ እንደምሬት ታርሰ እንደጫት ተቀመ እና እና መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ አረ አመት ያለ በቃኛ ልገዛም ቢበላ በሻ ተፈጥሮ የሰጠህን ክብር ሰውነትን እርቃኑን ካስቀሩት ክብር ከነፈጉት አፍነጣላቸው ታፍናትሙት ለሰላም ለሰላም ተነጥፈ ካቃጠሉ በሳት ሰላም ከናስከብር ሰላምን በመንሳት ወላጁን የሸጠ ሙዚ ሆነ ዳሪ አይናወጣ ገዢ ባለማሳፋሪ መንግስት ተብየው የህዝብ ሀገር ሰው ሳክ ቆርት እያረ ራስን ከምታክ ድምፅ ጮክ ክብሮ ይጧና ይባርከው እምቢታ ይሰማ ምድሩ ይሰንጥቀው አካልህ አይቀበል ግፍ ነኝ ግፍን ሰው ነኝ ብሎ ግዢን ያቀላል ያፍሰዋን ጋር ልብ ደንደን ብሎ ክንድን ያጠንክረው እግር ጠጠር ብሎ መንገዱን ያግጥረው እጅ ሶራ የቶ ጨለመውን ይክመፍ አሻፈረኝ ብሎ አይገዛኝ ይሰለ በትላንት ተሰዳጅ የዛሬው አሳዳጅ ግርግን ጨፍጫፊ ባይ ራሱ ተዋራጅ መንግስት ተብዬው የሽፍቶች ጎተራ አዲስ አበባ ጫካው ሂልተንን ተራራ አድርጎ መሽጎ በደም ሲጨማለቅ ጽናትን ሰላፍ ሰንቢታ እንደው ማጥበቅ ሳንባን አውጥተው በጠባቦች ሳንባ ድምፃቸውን ሆነ እንድታስተጋባ ሊያደርጉ ሲቃጡ አሻፈረኝ ብለህ ልሳን ይሰማ ሳንባቸውን ነቅለ ሳንባን ተጠቅመ እናም መኖር ግድ ከሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እረ ፍት ያለ እረ ርት ያለ እረ አመት ያለ እንብኛ ልገዛም በቃይም በላበሻ እነሱ ሲበሉ አንተ ቆም እያደርግ አሻፈረኝ ሲሉ ሰላም እየጠየቅ እስከ መቼ ድረስ ኑሮ እንዲህ ይገፋል ሁለት ቦታ አትሙት እንቢተው ይሻላል ወዲህ ሲሉ ወዲያ ወዲያ ሲሉ ወዲህ ጣልካቸው በዱርዱም ያርዱዋል እንደኛ ገዢዎች ነፍሰ በላ ናቸው እዚህ ሲሉ እዚያ እዚያ ሲሉ እዚህ ብለህ ካልተጋፈጥ ከረፋሉ ሳደር ሲያሰናብቱ አልሞትን እየቆጠርክ ልብህ ራስ ዳሽን አካል ባቄላ አሽቆ ሳያወጡ አስቀድመክ በተራ ውጅቦች በልተው ባልጠገቡ በጠራራው ፀሐይ በሚቅለበለቡ ተበልተ ከምጣል ጧትና ማታ በቃይም በላበሻ አሰማም ቢልታ የተፈጥሮን ውሃ አትጠጣም ሲሉ ሰርተ ያፈራውን ከእጃፍ ሲነጥቁ ለፈረንጁ ዓለም ፍትሁን አንስተው በአጽም ነግደው ባንካቸው ሞልተው የቅምጥል ኑሮ እነሱ ቢኖሩ እምብየው በልና በደም ነቅንቃቸው እስኪሰባበሩ ናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እምብኛ ልገዛም በቃይም በላበሻ እግርህን ቆራርጠው የእነሱን ተክተው ከተየቁ እርምጃ ሁለት ሞት አትሙት አሻፍሬም ብለህ ተመርኮዝ መራጃ እናም መኖር ግድ ካለ በስሙኒ ጉርሻ ውሻ ከነገሰ ሰው ከሆነ ውሻ እረ ያመጽ ያለ እረ ትግል ያለ በቃኝ አልገዛም እምቢም በል አበሻ በቃኝ በል አበሻ
የከበደ ጉዞ
ህይወት ጉዞ ነው። ረጅም ተመዝማዛ ባለውጣ ውረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው። አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በዝተዋል። ታገሉ ታከቱ አለን ይላሉ ግን የደረሱ መቼስ አሸነፉ ይላሉ። የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ። በመኖራችን ትግል በመከተላችን ደግሞ በጠላፍ ላይ የነገን ድል አበሰርን ነበር መልሱ። ትግል ህልውና ነው ሰውን ሰው የሚያደርገው። ጸንተው የታገሉ ቢሰውም ሕያው ናቸው። በትግል መሞት ህይወት ዳግም ትንሣኤ ልደት የሚባለው ለዚህ ነው። ረጅምና ከባድ ጉዞ ህይወትን ገላጭ። ከባድ ጉዞ በአንድ በኩል በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣ ውረድና ብርሃነ ህሊናቸውንም ለማስታወስ ነው። እሳቸውም ቢሆኑ በአንድ የታሪክ አጋጣሚ መንገድ ስተው እንደነበር ሳንረሳ።
ጋሬጣና ሽሟጣጭ አንድ ነው ባሪያቸው፣ የሚያልፈውም ሁሉ በመቦጭቃቸው። ጋሬጣስ ቦጭቆም ያስቀራል በጥሶ፣ አሽሟጣጭ ክፉ ነው ይከተላል ነክሶ።
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋ ጠባ በመቦጨቅ ዘመቻ የተካኑ ብዙ ናቸው። ዛሬም ድርጅቶችን ባሉባልታ እያጠቁና እየሰነጣጠቁ አሉ። ህልውናቸው ክህደት ነው። ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው። ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ። ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ። በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል። መበጨቁ ቢያከትም ደግ ነበር። በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል።
ትምህርት ካልጨመረ በተፈጥሮ ዕውቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ።
ደግሞ ደጋግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው። ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፍራሽ ጎዳና ይነጉዳሉ። ይህ ሁኔታ ካልተቀየረ የሕዝብ ትግል ድል የነገ የነገ ምኞት ሆኖ ይቀርብናል።
ብዙ ሰዎች አሉ ባህሪያቸው የከፋ፣ አዋቂዎች ተብለው ስማቸው የጠፋ፣ በእውቀት ተመስግነው በጣም የተማሩ፣ ጥበብን እውቀትን የተመራመሩ፣ ግን በሕይወታቸው በዓለም ላይ ሲኖሩ ብዙ መጥፎ ሥራ በሰው እየሰሩ ተሰድበው ተጠልተው ተንቀው የቀሩ።
ዛሬ የሕዝብ ጎራን መሠረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ሥራ የሚሰሩ መበርከታቸው መሆኑን መካድ አንችልም። ባህሪያቸው መጥፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል። ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሀቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም። ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል። ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል። ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ለሟቹ ጸረ ሕዝብ ከልብ ያለቀሱ የሚናቁ ናቸው። አወቅት ተመራመርን በቃል መጠግን ባይ አንዳንድ ምሁራን ዕውቀታቸው ዜሮ እየሆነና መጥፎ ሥራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለም ማስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች ዕውቀቷን በታትና ትልፍልፍ እብድ ነች እመት ድንቁርና የጥፋቷ ብዛት ልክ የለውምና።
አላዋቂ ሳሚ ይላል የአገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራዝ ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ የሀገርንም ታሪክ አጣመው ይጽፋሉ። ኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቅኝ ገዢ ናት። ኢህአፓ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት። ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቁርና።
ደግና ክፉን እያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ እስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከእንስሳ?
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርስ አደሮች መበርከታቸው ምስጢር አይደለም። ደርግ ደም አደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራፍ ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃ ነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቺው መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ምችው የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም? የብዙዎች እንስሳነት ለከርሳቸው በማደራቸውና የአገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከማለታቸው የሚታይ ነው። ሰው ህሊና ከሌለው እንስሳ ነው። ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠውም እንስሳ መባሉ ትክክል ነው። ቤት ሰርቻለሁ፣ ንግድ ፈቃድ ሰጥተውኛል፣ በሕይወትም በሁሉም ስግብግብነት ከርስን ከአገርና ከወገን ማስቀደም በሆድና በፍርሃት መሸነፍ፣ ይህ ሁሉ ያሰድባል፣ ያስወቅሳል፣ አገርን በጣም ይጎዳል። ለሆዳም አገሩ ሆዱ የተባለው ሐቅ ነው።
አንዳንድ ሰው አለ መንፈሱ ደካማ፣ ደጋግመው ሲነግሩት ምንም የማይሰማ፣ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስር ተመልሶ። የእውቀቱ መደንዘዝ ያሰኘዋል ከቶ፣ ውስጡን የሚሰራጭ በደም ስሩ ሞልቶ፣ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ።
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያው በደም የተገበየ ተመክሮ አለን። ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር። ሰሚው ብዙ አልነበረም። መርዘኛውን እባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ። ተማሪዎች ተቃውመው ሲገደሉ ወያኔ እና አጋሮቹ በኢሃፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በንጭጩ ከማለት ፈንታ ለልጆቹ ጊዜ እንስጣቸው ብለው የተሟገቱም ብዙዎች ነበሩ። ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል። ይኩሉ ያኔ ነው። ዛሬስ የተለየ ሁኔታ አለ? አንድ እርምጃ ወደፊት ሁለት ወደ ኋላ ነውን? ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው። የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ወረዱ ኮረኮንቹ ብዙ ነው። ወያኔ ጸረ ህዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው። ይህን ሀቅ መቀበል አቅቷቸው አንጎላቸው ደንዝዞ ዛሬ ነገ ከወያኔ እርቅን ከወያኔ ሰላምን ከወያኔ ለውጥን የሚጠብቁ እነትም ደማቸው ቀዝቃዛ ውሃ ነው። ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል።
አይገኝም ከቶ ቢፈልጉ ዞሮ መስማት ከማይፈልግ የባሰ ደንቆሮ።
ከተመክሮ የማይማር ሲነግሩት የማይሰማ ለአገር የማይበጅ ዜጋ ነው።
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም በዓለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሐቅ ነው። በጋዋ በባዶ ምኞትን መጋለብና ሊሆን የማይችለውን ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው። መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው። ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ሕዝብ አፋኝ ዘረኛ ቡድን መሆኑ ለዓመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል፣ ይሻሻላል፣ ቁንጮ ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው። ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም። ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው። መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው። ለሱ ጊዜ እንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጠዋል፣ ቀለዋል። ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው። በረከትና ስብሃት ቢራኮቱም መሰረታቸው ወያኔነት ነው። ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው።
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ።
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትና አገርን የሚያሳጣ ይሆናል። ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች። በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው። ምዕራባውያን በአፍሪካ ትላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት። መበታተኗን ይፈልጋሉ፣ መዳከሟን ይፈልጋሉ። የኤርትራን መገንጠል እንደደገፉ ሁሉ ሌሎችም በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም። የአፍሪካ ትላልቅ አገሮችን ማስጎንበስ፣ መገነጣጠል ይጠቅመናል ብለው ደምድመዋል። ሱዳንን ገነጣጥለዋል። ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው። የኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው። በዚህ በኩል ወያኔን ይታደጋሉ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ። ይህን ማወቅ ያስፈልጋል። ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም። ኢሃፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው። ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው። የጊዜ ጉዳይ ነው። የህዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው። የህዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል። ይህን ማመን ያስፈልጋል። በህዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም።
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለሰው
ያርገው
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው።
ሀቅ
ጎዶሎ ከሆነ የሰው ልጅ እውቀቱ ድካሙ ብላሽ ነው ስራው ሁሉ ከንቱ።
ተጨማሪ የሚያሻው አይደለም። ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን። ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ሌቱ የሚነጋ ያለፈው ከንቱ ነው ምንም የለው ዋጋ።
ማለትም ምናልባት አስፈላጊ ይሆናል። የወያኔ አገዛዝ በህዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው። ይህ እምነት ትግልን ያቀጣጥላል ወደ ድልም ያመራል። ጉዞው ከባድ ነው ግን መጨረሻው የህዝብ ድል ነው። ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ። ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮው ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩልም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ፣ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማው ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማዋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አፍስላ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን አይዞህ የኛ ጌታ ነገህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥራ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሲያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር፣ የዘይቤው ወይንም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ፣ የውስጠ ወይራው፣ የሰም ለበሱ፣ የኅብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ሥራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይቆስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹሕ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጢራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዊ ተባብረው ይገኛሉ። وينم بهليل النقاقر سننوچو لامستو تواساس عفقادر سو بالنسوة مكا ينزلكو لهواسات وزد يسمالو بكنيم هنا بقتموست بتقلال لوم بكينة صوف نجزيالبو يميازف ترا توهبو يلم لنكفل يوانس لنثنى جيورجيس لنتكلي زواشرة لن يفتحي نقسي يتسد ليجدل يمياسكالنانا يميابوغوا قروم توبونو يفتحي نقسي يتولدو بأسراس المنتمتو زتنا سبات تامت امرت قجام دبريلي اسنو الزيو كتولد بتاقر يتمار عدقا ببيتكنات تمرتوم اجيك مسبون سنن برا مارك تكبروال بتولد بأسرارات تامتو ودادي سببا متو مجمّرّة بلغابا صحفت بيت بكل يسارا نبّر كذّب على جن بدأ موي مني لكنا بتفريم قنن تمرتبت بامارينيا قنقوانا بمزمور بمهر النسرطو نبّر كتلوم بكدوس جيورجيس تمرتبت أستدادارينا ديريكتر هنو نبّر إثيوبيا بطلات بتوررج كيزي يفتحي بولغا بكولارغو بسجت ودى سودان هيدو نبّر كارتوم هونو باسرازت ايمتو حيازت ايام تمرت سليتيوبيا بسعفو مزموروست يميكت تلوت تنبيتاوي سنينيو تشيگن يالو غوبزازتي هوي قونجاجتي من انيان الدد تقات تلانجتي انم اللسالن باتيسو قلوتي انان تم تمركو انيم تسجتي يفتحي كسجتو بأسرازت ايمتو سلاسة سوستا متمرت تملسة بأسرازت ايمتو سلاسة مستا متمرت باتكم تور لهج موستانيا مكربيت مكتل بريزيجنت تبلو تشمو بزيولاي اسك أسرازت ايمتو سلاسة ستانيا متمرت سنيو ساني سلاسة كاندرس سيسارا قويتو سنيو ببيرواتشو سيسارو لو ناشتو كبيتاتشو قبتو كتنيو بوالا بماغستو ماك سنيو بالغاتشو لاي متو تغينيو ماكسنيو حاملي عندكن بمكان سلاسي تكبرة كدن بلو سلبلاتين جيتا هروي والد سلاسي متتصافو يندر قرو مزمور يمكتلو تسلينيو تشيقن يالو سون سو بيودو ايهونم من درس تامه سالتا يكس مكرتين عطوكس باوكو نو تمتاو انتم مالم ملس يمارخ مهاريو استمتع درس اون هيدر بلاتين جيتا هروين بيطيق اندالو بزياو قرر آل تملسم اووي ترسي مونيو زو تريسكال يالو بالكني بتولد بارباولت تامتو بدنجت موتو تكبرة يا مواقده اللينو اثيوبيا هناو يصوف زمنون بركيك يصوف وبت يفجو دنجل هاغري هوي انت تدنجلو يالا اتشاكال يالا دنجل لاتن اغرون يزمرو بالكني دنجل متعرفة يا انتا ورطان انكم سين انقرلون انا انسلم يمساسلو تنبهاريات يفترو بالكني كندون دنجل تنترسو تنيا من الباتم كادم بلو ملاكو بقوسو يوفتهي زمنيانا يوكتو تكناكاينيو لالكا الفنه يغتا مو يهازن انقرقرو ليوفتهي موت يهازن مغلجا سايحون ايكارم يكراي ورا يوفتهي موتو يتاوك يلموي دمسو بمدفاتو يوفتهي نقسي يموتبت مغنيات من اندهونا اسكزاري درسال تاوكم انيم ببكولي تاييكي استاييكي بوغ يمينة غرين سوالا غنيوم عندان روچون دمبيروت كونا يغد دلو يكسل تيسنو يزيان جيزي سندك على ماتشن غازيتا ربو خاملي ولدتكال شيزت ايمتو سراسة زتنيام دبرت قصر آسرهاند قصهاياند سليوفتاي همم الناموت قدتلو يتتكسون اتشير ماسا سريا سفون ببر يهمومو أقوان بميقبا غنى التاوكم يتينات بكاس أهفت بيت يغلطو البلن تسفى نادر غالدن እስከ ዛሬ ግን አልተገለጠም ተገልጦም ሆነ ማስረጃውን አላገኘውም። ይፍታይ ንጉሴ በመሰረቱ ባለቀኔና ገጣሚ ነው። ልዩ ገጣሚ ልዩ ባለቀኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከ ማዕዜኑ ያስማንዲዮስ መሪ አያደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታይ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁነት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው ርቱ የሆነ ስሜት ከሌላ ጋር በመቀናጀቱ ርቱ ወይንም ቀጥተኛ ይሆናል። ዮፍታሔም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። የዮፍታሔ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሔ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሔ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሔ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ውሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመረከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኝ አድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ዮፍታሄ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ተመረጥ ሐምሌ 16 ቀን ከታዩ ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። ዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራ አይሞትም በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ተብረት ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሪቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሆንም ከነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አትርፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምስ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ህዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲቀጡ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ እያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ ሶስት ጊዜ አልቧታል ልብ አላት እያሉ። ወይንም አይኔን ባይኔ እንዳላይ መስታወቱ ጠፍቶ፣ አይኔን ቆረቆረኝ ባይኔ ጉድፍ ገብቶ፣ አይኔን ባይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የአይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ፣ የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ፣ ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምታራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ አይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀቱ ጎባን የሚሆነው
አትቸኩልብን አያባን ትቀጡ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታይ ንጉሴ የተለየ እንዳረቀ መርፌ የሚወጋ አይንና እጅግ የፈጠነ የተባጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣው ወሮታ የሚሆን ህይወት ያለው ነፍስ ያለው አማናዊ የሆነ ባህሪ ያላጋጠመኝም ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካብተ ሽመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ መጻፍ በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ውሃችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባይ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ። ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀንጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ።